ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬም ደግሞ የጌታ ፈቃድ ሆኖ እርሱን እንድናመልክ ከቃሉም ደግሞ እንድንሰማ እግዚአብሔር ይህን ጊዜ ስለሰጠን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። አጥንተን የማንጨርሰው መጽሐፍ ቅዱስ ብቻ ነው። የትምህርት መጽሐፎችን መጨረስ ይቻላል ለተወሰነ ጊዜ። የእግዚአብሔርን ቃል በተመለከተ ከዘመናት በፊት ሲነበብ የቆየ ነው። እኛም ደግሞ እዚህ ወደ ጌታ ከመጣን ጊዜ ጀምሮ 10 ዓመት 20 ዓመት 30 ዓመት ከዛም በላይ አንብበነዋል። ግን የማያልቅ መጽሐፍ ነው። መጽሐፍ ቅዱስ የተለየ ስም አለው። ሕያው መጽሐፍ ተብሎ ነው የሚጠራው። ሕያው መጽሐፍ ሁል ጊዜ ያው ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። መጽሐፍ ቅዱስ የያዝን ከማቴዎስ ወንጌል ምዕራፍ 26 ቁጥር 28ን አነብና እንጸልያለን። በሐዋርያ ሥራ መጽሐፍ ላይ ያለውን ዛሬ አንመለከትም። ባለፈው ከአንድ ከአስር ቀን በፊት ይሄንን ቃል እንዳካፍል እግዚአብሔር በልቤ ስላመጣ ዛሬም ደግሞ የጌታ እራት የምንወስድበት ጊዜ ስለሆነ አብረን ይሄንን ክፍል ነው የምናስበው። ቁጥር 28 ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። እንጸልይ። አምላካችን ሆይ እንደገና ታላቅ የሆነውን ስምህን እናመሰግናለን። አቤቱ አምላካችን ሆይ እንዳንተ ያለ ማንም የለም። ምስጋና ለአንተ ይሁን። ዛሬም ደግሞ በዚህ ቦታ ሰብስበህን በተለያየ መንገድ እየባረከን እያስተማርከን እያጽናናህን ስለሆነ ክብርን ለአንተ እናመጣለን። አምላካችን ሆይ አሁንም ከማይለወጠው የሁል ጊዜ መልእክት ከሆነው ሕያው ከሆነው ከቃል ልንሰማ በዚህ ቦታ ተገኝተናልና አቤቱ አምላካችን ሆይ የቃልህን እውነት ታሰማን ዘንድ በቃል ትባርከን ዘንድ በቃል መልእክትን ትሰጠን ዘንድ የእያንዳንዳችንን መንፈሳዊ ዓይኖች እንድትከፍት አእምሮአችንን እንድትከፍት በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ከኛ ጋር ስላለ ተመስገን። ሕያው የሆነው ቃል ስለሚነገር ስለሚሰማ ምስጋና ለአንተ ብቻ ይሁን። እናመሰግናለን በጌታችን በኢየሱስ ክርስቶስ ስም አሜን። ለሰው ልጆች የሚያስፈልጉ አስፈላጊ ተብለው ከሚጠቀሱ ነገሮች መካከል አንደኛው ተስፋ ነው። ማንኛውም ሰው የተባለው ሁሉ በሚኖርበትና በሚያጋጥመው በማንኛውም ሁኔታ ውስጥ ሁሉ ምን ይፈልጋል ተብለን ብንጠየቅ ተስፋ ይፈልጋል። የእግዚአብሔርን ቃል መጽሐፍ ቅዱስን ስንመለከት የእግዚአብሔር ቃል የተስፋ ቃል ላይ ነው። የእግዚአብሔርን ቃል በምንመለከትበት ሰዓት አይዟችሁ የሚል ቃል አለ፣ ተስፋ ነው። አትፍሩ የሚል ቃል አለ፣ ከእናንተ ጋር እሆናለሁ የሚል ቃል አለ፣ አልተዋችሁም የሚል የተለያዩ የተስፋ ቃሎች አሉ። አብረን ዛሬ የምንመለከተው ርዕስ ከነዚህ ከተስፋ ቃሎች ሁሉ ስለሚበልጠው ስለ ኪዳኑ ደም ነው የምንመለከተው። በአዲስ ኪዳን መጽሐፍ ላይ በሶስቱ የወንጌል መጽሐፍትና እንደዚሁም ደግሞ በቆሮንቶስ መጽሐፍ ላይ ይሄ ቃል ተደጋግሞ ተጽፎ እንዳለ የምናውቀው ጉዳይ ነው። ይህ የአዲስ ኪዳን ደም ለማንኛውም ሰው እድሜን ሳይለይ ዕውቀትን ሳይለይ ችሎታን ሳይለይ ለማንኛውም ለሀብታምና ለድሃም ሁሉ የተሰጠ የተስፋ ቃል ነው። እግዚአብሔር ለሰዎች ሁሉ በእኩልነት የሰጠው ተስፋ ምንድን ነው ይባል? አዲስ የሆነ ኪዳን ለሁላችሁ ተደርጓል የሚል የምስራች ቃል ነው። ስለ ደም ታሪክ በምንመለከትበት ሰዓት የደም ታሪክ የተጀመረው በዘፍጥረት መጽሐፍ ላይ ነው። ለሰው ልጆች አስፈላጊ የሆነው ነገር ከተመሰረተ በኋላ በዛ በተፈጠረው ነገር ውስጥ ደግሞ የሰው ልጅ እንዲጠቀም ሰዎች ከተፈጠሩ በኋላ የተደረገ በእግዚአብሔር የተጀመረ ሥርዓት እንደሆነ የዘፍጥረት መጽሐፍ ይነግረናል። ለዚህ ለደም ጉዳይ መንስኤ የሆኑት ሰዎች ናቸው። የመጀመሪያዎቹ ሰዎች አዳምና ሔዋን ለዚህ ነገር መንስኤ እንደሆኑ መጽሐፉን በመናነብበት ጊዜ የምናገኘው ጉዳይ ነው። እነዚህ ሁለቱ የመጀመሪያዎቹ ሰዎች አዳምና ሔዋን አፈጣጠራቸው ለየት ያለ ነው። እንደኛ በመወለድ የተባዙ ሳይሆኑ የብሉይ ኪዳን መጽሐፍን ስንመለከት በዘፍጥረት መጽሐፍ ላይ አፈጣጠራቸው ልዩ ነው ይላል። አዳም ከአፈር ነው የተበጀው። ሔዋንን ደግሞ በምንመለከትበት ሰዓት ከተበጀው ከአዳም አጥንት ላይ የተወሰደች እንደሆነች አፈጣጠራቸው እኛ ከምናውቀው ካሁኑ ሁኔታ በጣም የተለየ ድንቅ የሆነ ነገር ነው። አዳም ተሰራ ሔዋን ደግሞ ተገኘች ብሎ የእግዚአብሔር ቃል በዛው በዘፍጥረት መጽሐፍ ላይ ይነግረናል። እነዚህ ሰዎች ከተፈጠሩ በኋላ ያለ ሕግ ያለ ትእዛዝ አልነበሩም። ማድረግ የሚገባቸውን ነገር ማድረግ ደግሞ የማይገባቸውን ነገር እግዚአብሔር ተናግሯቸው ነበር። በእግዚአብሔር ሐምሳል የተፈጠሩ እነዚህ ሰዎች በዘፈቀደ እንዲኖሩ የእግዚአብሔር ፈቃድ አይደለም። በግምትና በሌላ አይነት ድንገተኛ በሆነ ሁኔታ እንዲኖሩ የእግዚአብሔር ፈቃድ አይደለም። መመሪያ ተሰጥቷቸው ነበር ምን ማድረግ እንዳለባቸው። ከተሰጣቸው መመሪያ መሰረት አንደኛው እንዲበዙ እንዲባዙ ምድርን ደግሞ እንዲሞሉ በምድር ላይ ምስክር እንዲሆኑ የእግዚአብሔርን ፈቃድ እንዲያደርጉና እንዲያከናውኑ ይሄ ትእዛዝ ተሰጥቷቸው ነበር። በዚህ ሂደት ውስጥ ይያሉ አንድ ቀን ባልታወቀ ቀን ሰኞ ወይም ማክሰኞ ብለን ልንጠራው በማንችለው ቀን አንድ ድንገተኛ ነገር በእነዚህ የመጀመሪያዎቹ ሰዎች ላይ አንድ ነገር ተፈጠረ። ይሄም የተከሰተው ነገር ኃጢአት ነው። በጣም የሚያሳዝን ነገር ያልተፈቀደውን ነገር ያልተነገረውን ነገር አደረጉ። ስለዚህ ምን መጣ? ኃጢአት የሚባለው ነገር ወደዚህ ዓለም መጣ። ኃጢአት ማለት ሐመርሽያ ሲተረጎም ምን ማለት ነው? ዓላማን ወይም ደግሞ ግብን መሳት ማለት ነው። ሐመርሽያ ኃጢአት ማለት ነው። ኃጢአት ግብን መሳት ነው። ዓላማን መሳት ነው። እግዚአብሔር ያስቀመጠላቸው መመሪያ ነበረ። እንዲያደርጉት የነገራቸው ነገር ነበር። ተቃራኒ የሆነ ነገር፣ ያልተጠበቀ ነገር፣ ያልታወቀ ነገር በድንገት ወደዚህ ዓለም መጣ። እነሱ ጋር ብቻ ተወስኖ የቀረ ነገር አይደለም። የነሱ ልጆች ወደ ሆኑት እኛ እስካለንበት ድረስ የመጣ በጣም ክፉ የሆነ ነገር ነው። እንደ ኃጢአት ክፉ የሆነ ነገር የለም። ከአምላክ የሚለይ ነው። ዓላማችንን ግባችንን እንድንስት ያደረገ ቀንደኛ የሆነ ጠላታችን ነው። የተፈጠሩበትን ዓላማ ሊኖሩ አልቻሉም። ያንን ግቡን ሊመቱ አልቻሉም። ከጫወታ ውጪ ሆኑ። ከሕጉ ውጪ ሆኑ። እግዚአብሔር ከሚፈልገው ነገር ውጪ ሆኑ። ለእግዚአብሔር ሳይሆን ችግሩ ግን ለነዛ ሰዎች ነው። ኃጢአት እንዲገባ ምክንያት ለሆኑ ለነሱ በጣም ከባድ የሆነ ነገር ነው። ሁለንተናን የሚነካ ሁለንተናን የሚያበላሽ ነው። ምን ኃጢአት! በዚህ ጊዜ እግዚአብሔር ከእርሱ ጋር የነበራቸው ኅብረት ስለተበላሸ፣ እርስ በርሳቸው የነበራቸው ኅብረት ስለተበላሸ፣ ከግል ሕይወታቸው ጋር የነበረው ጉዳይ ስለተበላሸ ይታያቸዋል። ኃጢአት ምን ያህል መጥፎ እንደሆነ ከእግዚአብሔር ጋር ያለንን ኅብረት ያበላሻል። ኃጢአት ከሰዎች ጋር ያለንን ኅብረት ያበላሻል። ኃጢአት የግል ሕይወታችንን ያበላሻል። ኃጢአት ጠላታችን ነው። ኢየሱስ ክርስቶስ ለዚህ ቀንደኛ ለሆነው ጠላታችን የከፈለው አዲስ ኪዳን የአዲስ ኪዳን ደም እንደመጣ ይናገራል። የአዲስ ኪዳን ደም ከዚህ ከኃጢአት በኋላ ኑሯቸው እንደ በፊቱ ሊቀጥል አልቻለም። በመካከላቸው ችግር መጣ። መተፋፈር መጣ። ለምን ያህል ጊዜ እንደሆነ ባይታወቅም ምናልባት ለዘመናት ይሆናል ወይ ለዓመታት ይሆናል። ሳይተፋፈሩ አብረው ኖረው ነበር። አሁን ግን መተፋፈር ጀመሩ። መተፋፈር ማለት መገፋፋት ማለት ነው። መለያየት ማለት ነው። ራስን በራስነት አለመቀበል ማለት ነው። ከዚህ በፊት ያልነበረ ነገር መጣ። ይሄንን ነገር ለመሸፈን ምን አደረጉ? የራሳቸውን ዘዴ ፈጠሩ። ቅጠል አገለደሙ ብሎ ዘፍጥረት ምዕራፍ 2 ቁጥር 6 ላይ ይነግረናል። ሁለቱም አገለደሙ። ያ ያሳፈራቸውን ነገር ለመሸፈንና ለመደበቅ ጥረት አደረጉ። ግን ዘልቆ አልሄደም ነበረ። እግዚአብሔር አዳምን ሲጠይቀው ራቁትህን እንደሆንክ ማነገረ የሚል ጥያቄ ሁሉ እግዚአብሔር ጠየቀው። በዚህ ምክንያት ኃጢአት፣ ሞት ወደዚህ መጥቷል። ለዚህ ምክንያት የሆነው እባቡ ነው፣ ሴቲቷ ነች እና አዳም ነው የሚባል የተለያዩ ጉዳዮች ምን ሆኑ? ተሰነዘሩ። እግዚአብሔር ግን የሚገርማችሁ ሳይለይ ለሁሉም ቅጣትን ሰጠ። ለሁሉም መንስኤው የመጀመሪያው በእባብ የተመሰለው ሰይጣን ነው። እሱም ተቀጣ። ቀጥላ ደግሞ ሴቲቱ ነበረች የተታለለችው፣ እሷም ደግሞ ተቀጣች። በጢሞቴዎስ መጽሐፍ ላይ እንደምንመለከተው የተታለለው አዳም ሳይሆን ሴቲቷ ነች ይልና እሱም ደግሞ በመታለል ኃጢአትን ሰርቷልና እርሱም ደግሞ ተቀጣ። በእነሱ ምክንያት በተፈጥሮ ላይ ሁሉ ያልታሰበ ቅጣት ምን ሆነ? ተገኘ። እግዚአብሔር ከዚህ የተነሳ እርግማን ያጋጥማችኋል፣ እንደዚህ ትሆናላችሁ ብሎ እግዚአብሔር ተናገረ። ከዚያ በኋላ ግን ምዕራፍ 3 ላይ ሄደን سنመለከት ቁጥር 21 ላይ እግዚአብሔር ምን አደረገ ይላል? የቁርበትን ልብስ አለበሳቸው ይላል። የቁርበትን ልብስ አለበሳቸው ይላል። ይገርማቸዋል። ብዙ የእግዚአብሔር ሰዎች እዚህ ቦታ ላይ በጣም በጥንቃቄ ነው የሚያስቡት። በጣም በጥንቃቄ ያስባሉ። ጥንቃቄያቸው በጣም የሚገርም ነው። ምክንያቱም መጽሐፍ ቅዱስ ዝም የሚልበት ቦታ ላይ ዝም ነው ማለት የሚገባን። ሌላ ነገር መጨመርና መቀነስ አይቻልም። እዚህ ቦታ ላይ እግዚአብሔር የቁርበትን ልብስ አለበሳቸው ይላል። ይሄ የቁርበት ልብስ የእንሰሳ ቆዳ ነው። ከቅጠል ይሻላል እንጂ ዘለቄታ ግን የለውም። ከቅጠል ግን ይሻላል። ለምሳሌ ያህል ልብስን በመንመለከትበት ሰዓት ከለራቸው አንድ አይነት ይሆነ ግን ጥራታቸው ግን የተለያየ ነገሮች አሉ። የቻይና መንግስት ለሁሉም ሀገር ቸር ነው ይባላል። ስሙና ከለሩ ነው አንድ አይነት እንጂ ለአውሮፓና ለአሜሪካ የሚላከው አዲዳስ እንዳቅማቸው ነው። ወደ አፍሪካና ወደ ኤዥያም ደግሞ የሚላከው ጥራቱ በጣም የተለያየ ነው። አዳምና ሔዋን ከሰሩት ቅጠል ይሻላል እንጂ ዘለቄታ ያለው ነገር አይደለም። ከነበሩበት ከዛ ከገነት ተባረሩና ወደዛ ተመልሰው እንዳይገቡ ኪሩቤሎችን እግዚአብሔር አስቀመጠ ይላል። ኪሩቤል የሚለው እዛ ቦታ ላይ የመላእክትን ክምችት ነው የሚናገረው። የመላእክት ክምችት ኪሩቤል የሚል ቃል ስናነብ መጽሐፍ ቅዱሳችን ላይ ስለ አንድ ተራ ስለሆነ መልአክ አይደለም የሚናገረው። ለምሳሌ ሚካኤል የሚባል አለ፣ እንደዚህ በግል የሚጠሩ። እዚህ ቦታ ላይ ግን ኪሩቤል በጣም የተከማቹ በጣም በብዙ ቁጥር ያሉ ናቸው። ወደዛ እንዳይገቡ እግዚአብሔር ያንን አጥር ክልከላን አደረገ። የለበሱት ቆዳ የሰሩትን ኃጢአት አያስወግድም፣ ነገር ግን ለጊዜው ይሸፍንላቸዋል። ከዚህ ጊዜ ጀምሮ የብሉይ ኪዳንን መጽሐፍ በመንመለከትበት ሰዓት እስከነጭራሹ ጌታችን ኢየሱስ ክርስቶስ በምድር በነበረበትም ጊዜ የሙሴን ትእዛዝ ፈጽሙ ይል ነበር። የሙሴን ትእዛዝ ከዚህ ከዘፍጥረት ጀምሮ ጌታችን ኢየሱስ ክርስቶስ ወደ መስቀል እስከሚወጣበት ድረስ ይሄኛው አይነት ፍርአት ይደረግ ነበር። የመሸፈን ታስተውሱ እንደሆነ ኢየሱስ ክርስቶስን የተለያየ ጥያቄ ሲጠይቁት ሂዱና የሙሴን ህግ ፈጽሙ፣ ይሄንን ነገር አድርጉ፣ የመንጻትን ፍርአት አድርጉ ይያለ ያዛቸው ነበር። እስከዛ ድረስ የመሸፈን አገልግሎት ነበር። የእንሰሶች ደም ነው የተመረጠው። እንደ እግዚአብሔር እውነተኛ የሆነ ምንም አይነት ነገር የለም። እግዚአብሔር ግራና ቀኙን አይቶ ነው ብዙ ነገር የሚያደርገውና የሚወስነው። አንዳንድ ጊዜ አይገባንም፣ ምክንያቱም የኛ ጭንቅላት በጣም ትንሽ ነው፣ ሁሉን ነገር አያውቅም። እግዚአብሔር ለሰዎች ሁሉ እንሰሶች ኃጢአት አልሰሩም፣ የእነርሱ ደም ደግሞ ሙሉ በሙሉ ሊያነጻ አይችልም፣ ግን ይሸፍናል። እግዚአብሔር ያቀደው ነገር እስከሚመጣ ድረስ ይህ ጉዳይ ይከናወን ነበር፣ ይሄ ነገር ይደረግ ነበር። እግዚአብሔር ቸር ነው። ሀብታም የሆኑ ሰዎች ትልልቅ እንስሶችን እንዲያቀርቡ፣ ሀብት ደግሞ የሌላቸው ድሆች ወደ ጫካ ሄደው እርግቦችን አጥምደው የእርግቦችን ደም እንዲያፈሱ ለጊዜው የሁሉ ኃጢአት እንዲሸፈን፣ በሬ ያለው በሬ እንዲያቀርብ፣ በሬ የሌለው ደግሞ አዕዋፎችን እንዲያቀርብ እግዚአብሔር ይህንን ነገር አደረገ። ኢኖሰንት ናቸው እንስሶች። ለዚህ ነው እግዚአብሔር ይህንን ነገር ምን ያደረገው የመረጠው። እንስሶቹ ወፎቹ እየቀረቡ እያሉ ጌታችን ኢየሱስ ክርስቶስ ቅድም በነገርኳችሁ በነዛ በአራቱ መጽሐፎች ላይ ይሄንን ነገር ይናገራል። ያንን የመሸፈን አገልግሎቱ የሚለወጥበት በአዲስ ኪዳን ደም እንደሆነ ይናገራል። ያ የመሸፈን አገልግሎት አሮጌ አገልግሎት ነው። አሮጌ ማለት አይሰራም ማለት አይደለም፣ የቀደመ ለማለት ነው። ኦልድ ቴስታሜንት የቀደመ ኪዳን ነው። ይሄ የቀደመው ኪዳን ልክ አይደለም ልንል ሳይሆን ይሄንን የቀደመውን ኪዳን የሚተካ የተሻለ ብሎ መጽሐፍ ቅዱስ የሚነግረን አዲስ ኪዳን ምን ሆነ ይላል? ተመሰረተ፣ ይመሰረታል አለ። ነቢያቶች ይህን ነገር ይናገሩ ነበር። የትንቢት መጽሐፍን በምንመለከትበት ሰዓት ይወለዳል፣ ይመጣል፣ ያገለግላል፣ ደሙ ይፈሳል፣ አዲስ ቃል ኪዳን ይመጣል እያለ ኤርሚያስና ኢሳይያስ ይሄንን በተለየ አይነት ሁኔታ ይናገሩ ነበር። በተለይም ኢሳይያስ ደሙ እንደሚፈስ እንደሚቀጣ፣ ለብዙዎች የሚሆን ደም ሰውን ሁሉ የሚያነጻ የሚያጸድቅ ደም እንደሚመጣ ይሄንን ነገር ይናገር ነበር። ሁልጊዜ ይሄንን ቃል ሳስብ ወደ ሐሳቤ የሚመጣው አይሁድ አድራጊዎች እስካሁን ድረስ አዳኙ መሲሁ ገና ይመጣል ብለው ነው የሚጠብቁት። ገና ይመጣል ብለው። የሚገርመው ግን አሁን በሚያመልኩበት ቤተ መቅደስ ብለው በሚጠሩበት ቦታ ግን በየቀኑ ከሚነበቡ መጽሐፎች መካከል ኢሳይያስ 53 ነው። ገና ይመጣል መሲሁ ይላሉ። በቤተ መቅደስ ውስጥ ደግሞ ይሄ የተነገረው ነገር እንደተፈጸመ ያለውን ነገር ደግሞ ያነባሉ። እርስ በርሱ በጣም የሚጋጭ ነገር ነው። አዲስ የተባለው የቀደመ ስላለ ነው። አሁን ግን አዲስ ኪዳን ይሆናል አለ። የፊተኛው ኪዳን ያለ ደም አልተመረቀም ይላል በዕብራውያን መጽሐፍ ላይ ዕብራውያን 9 ቁጥር 18 ላይ የፊተኛው ኪዳን ያለ ደም አልተመረቀም የሚለውን በአዲሱ መደበኛው ትርጉም ላይ የሚለው አልጸናም ይላል። አልጸናም ያለ ደም ምን የለም፣ ስርየት የለም ከደሙ ውጪ እና ኢፌክቲቭ የሆነ ነውር የሌለበት ነገር ሊገኝ አይችልም ብሎ ይሄንን ስለሚመጣው አዲሱ የደም ኪዳን ይናገራል። ይሄ አዲሱ የኪዳን ደም የሚያደርገው ነገር ምንድነው? አንደኛ አይደጋገምም። አንድ ጊዜ ለዘላለም የሆነ ኪዳን ነው። ከዘፍጥረት ጀምሮ ያለውን እስቲ እንመልከት። የአዲስ ኪዳን መጽሐፍ እስከሚመጣ ድረስ በጣም ለብዙ 100 ሺህ አመታት ይደጋገም ነበር። በዛ ጊዜ ያለቁት ንሰሶች ለኢኮኖሚው ጉዳት ሳያደርሱ አልቀሩም። ግለሰብ ያቀርባል፣ በቡድን ይቀርባል፣ የተለያዩ በዓላቶች አሉ። እየተደጋገመ ያለ ነገር ነው። ይሄ አዲሱ የኪዳን ደም ግን አይደጋገምም። አንድ ጊዜ ለሁሉ ለአብታሙም ለደሃውም የሰው ልጅ ለተባለ ሁሉ አንድ በር ተከፈተ፣ አንድ በር ተከፈተ የማይደጋገም። በዕብራውያን ምዕራፍ 9 ቁጥር 12 ላይ በምንመለከትበት ሰዓት በገዛ ደሙ ይሄንን ታላቅ የሆነውን ነገር እርሱ እንዳደረገ የማይደጋገም ጉዳይ እንደሆነ ስለ ደሙ ብዙ በተነገረበት በዕብራውያን ምዕራፍ 9 ላይ ይሄንን ነገር ይናገራል። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር ልታመልኩ የምትችሉበትን ነገር ብሎ ይናገራል። እዚህ ላይ ሁለት ጉዳዮች ናቸው ያሉት። አንደኛው ለዘላለም ለሁሉ በአንድ ጊዜ የሆነ የማይደጋገም ነው ይላል። ሁለተኛው ይህ የአዲስ ኪዳን ደም ያ በብሉይ ኪዳን የነበረው ደም የማያደርገውን ነገር የሚሰራ ነው። ይሄም ምንድነው? ህሊናን የሚያነጻ ነው ይላል። 14 ወደ መጨረሻ ላይ በምንመለከትበት ሰዓት በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው ይልና ከዱሮው ጋራ ያነጻጽረዋል። እግዚአብሔር ልታመልኩ ከሞተ ሥራ ህሊናችሁን ያነጻ ይሆን? አዲሱ ደም የሚያደርገው ነገር ምንድነው? ህሊናን ያነጻል ይላል። ህሊና ማለት አንጎል ማለት አይደለም። አንጎል ማለት አይደለም። ስለ አንጎል አይደለም የሚናገረው። በመንፈሳችን ውስጥ ካሉት ሶስት ዋና ዋና ነገሮች መካከል አንደኛው ምናችን ነው? ህሊናችን ነው። በመንፈሳችን ውስጥ ከእግዚአብሔር ጋራ የምንገናኝበት ክህለ ግልጠት የሚባል አለ። ከእግዚአብሔር ጋራ የምንገናኝበት የእግዚአብሔር ነገርን የምናውቅበት የእግዚአብሔር ነገርን የምናሰላስልበት ክህለ ስሌት የሚባል አለ። የእግዚአብሔር የሆነውን መንፈሳዊ ነገር የምንረዳበት በቃላት 100% ልናስረዳ የማንችለው በመንፈሳችን ውስጥ ምን አለ? ህሊና አለ። የእውነተኛ መንፈሳዊነት መገለጫ ነው ህሊና። ሰውን ሁሉ ምንም ያደርገው፣ የሚከስሰው፣ የሚናገረው። ዛሬ ወንጌልን መስበክ ለሁላችን እድል ነው፣ ሽልማት አለውና ትእዛዝም ነውና። ወንጌል እኛ ባንሰብክ እግዚአብሔር ግን በራሱ መንገድ በሰዎች ህሊና ውስጥ ምን ያደርጋል? መልእክትን ይሰጣል። እኛ ቀረብን እንጂ በረከቱ። እግዚአብሔር ግን ለፈጠረው ለማንኛውም ሰው በህሊናው በኩል አዳኙ ክርስቶስ ኢየሱስ እንደሆነ ያሳውቀዋል። የአንዳንድ ሰዎችን ምስክርነት ስንሰማ እንደነቃለን። እግዚአብሔር ግን ይመሰክርላቸዋል ብለን እኛ ምስክርነታችንን ግን ማቆም የለብንም። ያንን ባናደርግ ወየውልን፣ ትእዛዙን አልፈጸምንምና ሁላችን እንቀጣለን። የወንጌላዊ ዕዳ ብቻ አይደለም፣ የነቢዩ ዕዳ ብቻ አይደለም፣ የፓስተሩ፣ የሽማግሌው፣ የሌሎች ስም ያላቸው የዲያቆናት፣ የመዘምራን፣ የነሱ ብቻ አይደለም፣ የሁላችንም ነው። ባርኮትና ሽልማትም ደግሞ ያለው ጉዳይ ነው። ያ የቀደመው ደም ይሸፍናል እንጂ በአካል ላይ ያለውን እንጂ በውስጥ ያለውን በመንፈሳችን ውስጥ ያለውን ነገር ወደዛ ዘልቆ ሊገባ የሚችል ኃይል አልነበረውም። የአዲስ ኪዳን ደም ሃሌሉያ የጌታችን የኢየሱስ ክርስቶስ በመስቀል ላይ የፈሰሰው ደም ነው። እርሱ ገባ ወደ ውስጣችን። ሌቦች ነበርን፣ ርቀን ነበር፣ እንንከራተት ነበር፣ ተስፋ አልነበረንም፣ ግራ በተጋባ አይነት ሁኔታ ውስጥ ነበርን። እርሱ ግን ደረሰልን። ይህ ደም ነውራችንን፣ ይህ ደም ኃጢአታችንን፣ ይህ ደም ሀፍረታችንን፣ ይህ ደም ከእግዚአብሔር ጋር የነበረንን ግንኙነት ያራቀውን በመሸፈን ለብዙ ጊዜ ያገለግል የነበረውን አሁን ግን በማስወገድ ወደኛ እንደመጣ ወደ ውስጣችን ገብቶ ሊያጸዳ እንደሚችል የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ይህ ደም ሕያው ነው። ይህ ደም በሶስተኛ ደረጃ ምንም ያደርግ ነው? ስርየትን የሚሰጥ ነው። ስርየትን የሚሰጥ ነው። ስርየትን በዚህ በዕብራውያን ምዕራፍ 9 ቁጥር 22 ላይ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ደም ሳይፈስ ስርየት የለም ይላል። ይህንን ክፍል ደጋግሜ አነበብኩኝ። መልእክት ሁሉ ጊዜ ሳዘጋጅ መጽሐፍ ቅዱስና እኔ ነን የምንገናኘው። በፊት መጽሐፍ ቅዱስና እኔ ምንድን ነው መጽሐፉ የሚለው? ምንድን ነው? እግዚአብሔር የሚናገር አምላክ ነውና ይናገረናል። እግዚአብሔር የሚገልጥ አምላክ ነውና ይገልጥልናል። እንዴት ነው የቀደሙት አባቶችስ የሚለውን ደግሞ ጥያቄም ደግሞ በዛ ውስጥ እናስገባለን። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ከጥቂቶች በቀር እኛ በራሳችን ልናደርገው የምንችለው ነገር አለ ማለት እኮ ነው። ከትዳር ጓደኛችን ጋር የሻከረ ነገር ቢፈጠር ልናደርገው እንችላለን። እኛ ተነጋግረን ከጥቂቶች በቀር ይላል። ከጥቂቶች በቀር ግን ስለ ስርየት በሚናገርበት ሰዓት ግን ደም ሳይፈስ ምን የለም ይላል። ስርየት በጭራሽ የለም ብሎ ይናገራል። ስርየት ማለት ይቅርታ ማለት ነው። ፎርጊቭነስ ያለ እርሱ ደም without the shedding of the blood of Christ there is no forgiveness. በውልደት ሁሉ ኃጢአተኛ ነውና ያንን የማስወገድ ስልጣን የለንም። impossible ስልጣን የለንም። ከዳንን በኋላ ኢቭን በዚህ በመሸፈን የደም አገልግሎት ውስጥም እንኳን ጥቂት የሆኑ ነገሮችን በራሳቸው የሚያስተካክሉት የሚያከናውኑት ነበር። ይህ ደም ሳይፈስ በጭራሽ ስርየት የሚባል ነገር የለም አለ መጽሐፉ። ዘጸአት ምዕራፍ 30 ቁጥር 10 ላይ ሄዳችሁ ብትመለከቱ ስለዚህ ስለ ስርየት በዓል የሚናገር ነው። በዓመት አንድ ጊዜ በዕብራውያን አቆጣጠር በኦክቶበር 9 ይሁን 10 አካባቢ ላይ በየዓመቱ ምን የሚደረግ ነው? የሚደረግ በዓል ነው። ሁሉ ጊዜ ይደረጋል። ይሄ ነገር በሚደረግበት ሰዓት በዘሌዋውያን ምዕራፍ 16 ላይ ቁጥር 23 እንደ ተጻፈው ካህኑ ሲኒየር የሆነው ካህን አንድ ፍየል ያመጣና የተሰበሰቡትን ሰዎች የነሱን ኃጢያት ሁሉ ይዘረዝርና የነሱን ኃጢያት ይሄ ፍየል መሸከም አለበት ብሎ ያንን ፍየል የህዝቡን ኃጢያት ያሸክበውና ወደ ምድረ በዳ ይሰደዋል ከዛ በኋላ ምን ያገኛሉ ማለት ነው? ስሬትን ምህረትን ያገኛሉ ብሎ ይናገራል። ወገኖቼ በመጽሐፍ ቅዱስ ከደሙ የበለጠ ትልቅ ምልክትና ማስረጃ የለም። ከደሙ የበለጠ ህይወት ነው። ህይወት ያገኘንበት ከእግዚአብሔር ጋራ የታረቀንበት ከእግዚአብሔር ጋራ እንድንቆይ ያደረገን ለወደፊቱም የሚያደርገን አዲሱ ኪዳን የጌታችን የኢየሱስ ክርስቶስ ደም ነው። በዚያን ጊዜ የእንሰሶችን ደም በህዝቡ ላይ እየረጩ ይሄ ደም ትልቅ ምልክት እንደሆነ ያሳዩ ነበር። አዲስ ኪዳንም ከዚህ የተለየ ነገር አይደለም ምንም ያደርገው የሚያሳየን። ዛሬ የምንወስደው ይህ የጌታ እራት የጌታን ገጽታ የሚያሳየን ነው። ኢሜጁን የሚያሳየን ነው። ለሁላችን እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ለእኛ ያለውን ፍቅር የገለጸበት ፎቶግራፍ ነው። ኢሜጅ ነው። ያንን ነው የሚያሳየን። ከዚህ የበለጠ ትልቅ የሆነ ማስረጃ የለም። የእግዚአብሔር መገኘት ያለበት ነው። የእግዚአብሔር መገኘት ገጽታው እዚህ ውስጥ ነው ያለው። ዛሬም አደፋፍራችኋለሁ፣ አልበቃም ይለፈኝ ብላችሁ ይሄንን ታላቅ ግብዣ እንዳታልፉ። እሱ ሰይጣን በሌላ መንገድ በዛ እንድንቀጥል ሊያደርገን ነው። አዋጅ እላለሁ ዛሬም፣ የምስራች እላለሁ ዛሬም። አዲሱ ኪዳን ደም ሰዎችን ሁሉ ከኃጢአት ያነጻል። ቀጠሮ በመስጠት መፍትሄ አይመጣም። እንፍረድበት። አሁን በግል እንዳትወስድ ብሎ ወደ አእምሮአችን የሚያመጣብን ነገር አለ? ይሄንን ደም እንጥራ። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ባርኮት ነው። የጌታን እራት ከወሰድን በኋላ ኪሎን እንጨምራለን። የአካል ግን አይደለም፣ በመንፈሳዊ እንትናችን ላይ እንጨምራለን። ተስፋን እንጨምራለን፣ ፍቅርን እንጨምራለን፣ ትዕግስትን እንጨምራለን፣ ትህትናን እንጨምራለን። እንዲህ አይነት ነገር ወደ እኛ ይመጣል። ባርኮትም ደግሞ አለው። የምስራች ይሄ በምድር ብቻ የምናደርገው ነገር አይደለም። በወንጌላት ላይ በተነገረው ቃል ስንመለከት በአባቴ መንግስት አለ ኢየሱስ ክርስቶስ ራሱ በአባቴ መንግስት። ዛሬ ከናንተ ጋራ የምካፈለውን ይሄንን የወይን የእንጀራ ስርዓት በአባቴ መንግስት ለዘላለም እናደርገዋለን አለ። በዚህ በምድር ብቻ የምናደርጋቸው አንዳንድ ስርዓቶች አሉ። ጥምቀት በቃ አንድ ጊዜ ተጠምቀናል፣ መንግስተ ሰማያት አንጠመቅም። የጌታ እራት ግን እዛም እንደምንወስድ መጽሐፉ ይናገራል። ትልቅ ነገር የምስራች ነው። እዚህ ይለፈኝ ካልን እዛ በእግዚአብሔር መንግስት ያንን ወይን ልንካፈል ሹልክ ብሎ የሚመጣ የሰይጣን አሰራር ነው እሱ። አሁንም ፈርደንበት ያለውን ማንኛውንም ነገር እንድናደርግ የእግዚአብሔር ቃል ያበረታታናል። ስለ አዲሱ ኪዳን ደም፣ ስለ ጌታችን ስለ ኢየሱስ ክርስቶስ ደም፣ ስለ ዳንበት የዘላለም ተስፋ ስለ ሰጠን ስለዚህ ደም የእግዚአብሔር ስም የተመሰገነ ይሁን። ሁላችንም ራሶቻችንን ዝቅ አድርገን እንጸልይ።